ይህ የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮች። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የሐዋርያት ሥራ መጽሐፍ ከምዕራፍ 2 ቁጥር 1 እስከ ቁጥር 21 ድረስ አብረን እንመለከታለን። በዚህን ሰዓት እንግዲህ ሁላችሁም አንዳንድ ሥራዎቻችሁን ሸክፋችሁ ወይም ጨርሳችሁ በማገባደድም ቢሆን ወደ ጌታ ቃል ማድ በመቅረብ ላይ እንደሆናችሁ እምነቴ ነው። እግዚአብሔር ደግሞ ጥማታችሁንና መራባችሁን ለመንፈሳዊም ቃሉ ያላችሁን ጉጉት ተመልክቶ ዛሬ በዚህ በቃሉ አማካኝነት ታላቅ ነገርን በሕይወታችሁ ውስጥ ያከናውናል። እስቲ እንግዲህ እንደ ወትሮ ሁሉ ይህንን ዝማሬ በመጋበዝ አብረን አንድ ላይ ትምህርታችንን እንጀምራለን።
ሐዘኑን ዋጥ አርጎ የተጓዘ ባውን ጌታ ኢየሱስ ያበሰ ያሳዝናል አሁን ሲቆመል ጊዜው ሲደርስ ቀኑ ሲሆን ማታ ሲገለጥ በክብር ያ ጌታ ሲናጥቅ ልጆቹን በአየር ወንድሜ ሆይ እንዳትቀር I tell me where them to begrab and my die shall ya me danken sial kyane ka try hone maskalun ta melkat zare ulu sai tell me
ስለዚህ ዝማሬ እግዚአብሔር የተመሰገነ ይሁን። በዝማሬውም ያገለገለንን ወንድማችንን ታምራት ወልባን እግዚአብሔር ባለበት ስፍራ በኑሮውና በአገልግሎቱ አብዝቶ ይባርከው። አሁን ከወንድማችን ከደነቀ አድራሮው ጋር ሆነን አንድ ላይ ጌታን እናመሰግናለን።
የሰማይና የምድር ፈጣሪ ሁሉን የምትችል ሁሉን የምታውቅ ጌታችን እግዚአብሔር ሆይ ስለዚህ ሰዓት እናመሰግናለን። በዚህ ሁኔታ ሁላችንም በእያለንበት ያው የሆነውን ከሞት የሚያድነውን ከጉስቁልና የሚያከብረውን ቃልህን እንድንሰማ ስለፈቀድክ ስምህ የተባረከ ይሁን። እግዚአብሔር አምላካችንና መድኃኒታችን ሆይ በዚህ ስፍራ ሆነው ቃልህን የሚያስተላልፉትን ባሪያዎችን አንተ በመንፈስህ እንድትደግፋቸው ካንተ የሆነውን እንዲያስተላልፉ እግዚአብሔር ሆይ የሰውን ሳይሆን ያንተን ብቻ እንዲያስቡና ማድረግ የሚገባቸውን እንዲያድርጉ መንፈስህ እንድረዳቸው ጸልያለሁ። እግዚአብሔር አምላካችንና መድኃኒታችን ሆይ የምሰሙት ደግሞ ፈውስ ለሚያስፈልጋቸው ቃልህ ፈውስ እንዲሆን መዳን ለሚገባቸው ደግሞ ደህንነት እንዲሆን እለምናለሁ። ልዑል እግዚአብሔር ሆይ የሰውን መዳንና መባረክ የማይወድ ክፉ በኢየሱስ ክርስቶስ ስም የተመታ ይሁን። ስለሰማህን እናመሰግናለን በጌታ በኢየሱስ ክርስቶስ።
ጆች በትላንትናው ምሽት ክፍለ ጊዜ ጥናታችን በመንፈስ ቅዱስ መውረድ ላይ የሚያተኩረውን ክፍል መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን እግዚአብሔር ረድቶናል የምንመለከተው የመጽሐፍ ቅዱሳችን ክፍል የሐዋርያት ሥራ ምዕራፍ 2ን ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና የሐዋርያት ሥራ ምዕራፍ 2ን አውጡ። አድማጮች የዚህ የምዕራፍ 2 አብይ ሐሳብ የሚያተኩረው በባለ 50 ቀን ላይ ነው። ይህንን ምዕራፍ በሁለት መክፈል እንችላለን። በመጀመሪያ ደረጃ ስለ መንፈስ ቅዱስ መውረድ ከቁጥር 1 እስከ 13 ያለው ሲሆን፣ በሁለተኛ ደረጃ ደግሞ በቤተ ክርስቲያን ታሪክ ውስጥ የመጀመሪያው ስብሰባ ላይ ሐዋርያ ጴጥሮስ ያደረገውን ንግግር ከቁጥር 14 እስከ 47 ያለውን ይመለከታል። እስቲ አሁን ቀጥለን የመንፈስ ቅዱስን መውረድ ከሐዋርያት ሥራ ምዕራፍ 2 ከቁጥር 1 አብረን እንመልከት። እንዲህ ይላል፣ ባለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ይላል። በደረሰ ጊዜ ተብሎ የተጻፈው ቃል በተሟላ ጊዜ ተብሎ ሊተረጎም ይችላል። አስተዋላችሁ? በደረሰ ጊዜ ተብሎ የተጻፈው ቃል በተሟላ ጊዜ ተብሎ ሊተረጎም ወይም ደግሞ ሊወሰድ ይችላል። የባለ 50 ቀን በተሟላ ጊዜ ሁሉም በአንድ ስፍራ ተሰባስቦ ነበር። የባለ 50 ቀን የሚውለው የበኩራት በዓል ካለፈ ከ50ኛው ቀን በኋላ ነው። እንደምታስታውሱት የዘሌዋውያንን መጽሐፍ ባጠናንበት ወቅት የበኩራት በዓል ስለ ኢየሱስ ክርስቶስ ትንሣኤ እንደሚናገር ነው የተረዳነው። ክርስቶስ ከሁሉ በኩር ነው። ክርስቶስ እንደ በኩራት ነው። በኋላም በመምጣቱ ለክርስቶስ የሆኑት ናቸው ይላል ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 15 ቁጥር 23 ላይ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 23ን ተመልከቱ። የፋሲካ በዓል የሚያሳየው ስለ ኢየሱስ ክርስቶስ ሞት ነው። አስተዋላችሁ? የፋሲካ በዓል የሚያሳየው ስለ ኢየሱስ ክርስቶስ ሞት ነው። ይህንንም በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ፋሲካችን ክርስቶስ ታርዷልና በሚለው የጳውሎስ መልእክት ላይ እንማረዋለን። የፋሲካ በዓል በክርስቶስ ሞት ከተከናወነ እንዲሁም የበኩራት በዓል በክርስቶስ ትንሣኤ ከተከናወነ የባለ 50 ቀን ደግሞ አንድን ነገር እንደሚያሳይ እናምናለን። ያም ያንድን ነገር ፈጽሞ መሟላት ወይም መከናወንን ሲሆን፣ ይህም የቤተ ክርስቲያንን መወለድና በዚህች ምድር ላይም ሕያው መሆንን ነው። የባለ 50 ቀን በደረሰ ጊዜ ሲል እግዚአብሔር ለቀኑ አስቀድሞ የሰጠው ትርጉምና ዓላማ መሟላቱን ለመግለጽ ነው። በባለ 50 ቀን ወዳጆቼ ለእግዚአብሔር የሚሆን የእህል ቁርባን ይቀርብ ነበር። ይህም ቁርባን ከንጹህ ዱቄት የተሰራና በእርሾ ቦክቶ የተጋገረ ሁለት እንጀራ ነበር። ዘሌዋውያን ምዕራፍ 23ን በኋላ ተመልከቱ። ዘሌዋውያን ምዕራፍ 23ን በኋላ ተመልከቱ። ይህ ቁርባን የቤተ ክርስቲያንን ጅማሬና ምንጭን ያሳያል። የመንፈስ ቅዱስ መውረድንና አገልግሎቱን ከዚህም ዓለም ሰዎችን ጠርቶ የክርስቶስ አካል የሆነችውን ቤተ ክርስቲያንን ስለ መመስረቱ ይናገራል። መንፈስ ቅዱስ ከመውረዱ ከአምስት ደቂቃ በፊት በባለ 50 ቀን ምንም አይነት ቤተ ክርስቲያን አልነበረም። ይህን ልብ በሉ። መንፈስ ቅዱስ ከመውረዱ ከአምስት ደቂቃ እንኳን በፊት በባለ 50 ቀን ምንም አይነት ቤተ ክርስቲያን አልነበረም። በባለ 50 ቀን መንፈስ ቅዱስ ከወረደ ከአምስት ደቂቃ በኋላ ግን ቤተ ክርስቲያን ተመሰረተች። ይህ የእግዚአብሔር አሰራር ወዳጆቼ አይገርማችሁምን? በሌላ አባባል ቤተልሔም ለክርስቶስ የመወለጃ ስፍራ እንደሆነች ሁሉ ኢየሩሳሌምም በባለ 50 ቀን የመንፈስ ቅዱስ ክብር መገለጫ ሆነች። መንፈስ ቅዱስም አማኞች ዳግም እንዲወለዱ በማድረግ በመንፈሱ በመሙላትና በምድር ላይ ለክርስቶስ አካል እንዲለዩ በማድረግ ይሰራ ጀመር። አይሁድ ብንሆን ጫዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል ይላል ሐዋርያው በአንደኛ ቆሮንቶስ መልእክቱ በምዕራፍ 12 ቁጥር 13 ላይ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13ን ልብ ይሏል ወዳጆቼ። መንፈስ ቅዱስ በባለ 50 ቀን አገልግሎቱን ጀመረ። የባለ 50 ቀንም የተፈጸመው በዚያን ቀን ነበር። ይህም ማለት የእስራኤል ልጆች ለብዙ ዘመንና ብዙ ትውልድ ያከብረው የነበረው በዓል በሙላት ፍጻሜ ያገኘው በዚያው ቀን ነው ማለት ነው። እስቲ አለፍ ብለን ቁጥር 2ን እንመልከት። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ፣ ተቀምጦ የነበሩበትንም ቤት ሁሉ ሞላው ይላል። አሁን እጅግ አስፈላጊ ወደ ሆነው ጉዳይ ወስዳችኋለሁ ወዳጆቼ። በወቅቱ መንፈስ ቅዱስ በወረደ ጊዜ ፈጽሞ አይታይም ነበር። ሆኖም በዚያ ቦታ መኖሩንና መገኘቱን በሁለት መንገዶች ገለጸ። ሰዎች መረጃዎችን የሚያገኙበት ሁለት በሮች እንዳሉ ይታወቃል። እነርሱም ጆሮና አይን ናቸው። እንሰማለን ደግሞም እናያለን። መንፈስ ቅዱስ እነዚህን ሁለት በሮች ነው የተጠቀመው። በጆሮአቸው ከሰማያት የመጣ እንደ ኃይለኛ ነፋስ የሚነፍስ ድምጽ ሰሙ። ይህም ድምጽ ተቀምጦበት የነበረውን ቤት ሞላ። እዚህ ላይ ወዳጆቼ ልብ ልታደርጉት የሚገባ ነገር ቢኖር የሰሙት ድምጽ ነፋስ ሳይሆን የነፋስ አይነት ድምጽ እንደሆነ ነው። ይህ ድምጽ ነፋስ ከዛፍ ላይ ተነስተው እንደሚነፍሰው አይነት ድምጽ አልነበረም። ነገር ግን እንደሚያጓራ የጄት ሞተር ድምጽ አይነት ነበር። ይህንን ድምጽ መላው የኢየሩሳሌም ከተማ ነዋሪዎች እንደሰሙት አምናለሁ። ይህ ድምጽ ቤቶቻቸውን አላፈረሰም ወገኖቼ፣ ነገር ግን በሁለት ግድግዳዎች መካከል አልፎ ለሐዋርያቱና ለሌሎች ሰዎች አብሮ ለተቀመጡ ተገለጸ። ወዳጆቼ ሆይ ይህ ድምጽ አስፈሪና ኃይለኛ ነበር። ይህ አይነቱ ድምጽ ነበር በባለ 50 ቀን ለሁሉም የተሰማው። ቁጥር 3ን ተመልከቱ። እንደ ሰዓትም የተከፋፈሉ ልሳኖች ታዩአቸው በእያንዳንዳቸውም ላይ ተቀመጡባቸው ይላል። እንደገና ሐሳባችሁን እንድትሰጡኝ ጠይቃለሁ። እንደ ሰዓትም የተከፋፈሉ ልሳኖች ታዩአቸው ይላል። የታያቸው ሰዓት እሳት ቢመስልም እንኳን የምናውቀው ሰዓት አልነበረም። ነገር ግን ይህ ሰዓት የመሰለ ልሳን በእያንዳንዳቸው ላይ አረፈ። ይህንንም የተመለከቱ በአይናቸው ነበር። ስለዚህም በዚያ በባለ 50 ቀን መንፈስ ቅዱስ ወደ ቤተ ክርስቲያን በመምጣት በክርስቶስ አካል ውስጥ እዚያ የተሰበሰቡትን ሁሉ አጠመቀ። ይህም በጆሮ የተሰማ በአይን የታየ ነበር። ይገርማል። ይህ ጥምቀት በሰዓት ከመጠመቅ ጋር የሚገናኝ ጥምቀት አይደለም። በሰዓት መጠመቅ የሚያሳየው ወደፊት ሊመጣ ያለውን ፍርድ ነው። በራእይ መጽሐፍ ውስጥ የእግዚአብሔር ቁጣ ከሰማይ ሲገለጽና እሳት ሲወርድ እንመለከታለን። ይህ ነው በእሳት መጠመቅ የሚባለው። ሰዎች በመንፈስ ቅዱስ እሳት ካልተጠመቁ የሚጠብቃቸው በእሳት የመጠመቅ ፍርድ ነው። የእሳት ጥምቀት የተዘጋጀው ኢየሱስ ክርስቶስን ላለመቀበል ለወሰኑና ለማይፈልጉት ነው። አስተዋላችሁ? የእሳት ጥምቀት የተዘጋጀው ኢየሱስ ክርስቶስን እንደ ጌትነቱ ላለመቀበል ለወሰኑና ለማይፈልጉት ነው። ዘወትር ወደ አንድ የጸሎት ስብሰባ ሄዳለሁ። በዚህ ስፍራ የሚያገለግለው ወንድም ጥሩ አድርጎ የእግዚአብሔርን ቃል ያስተምራል። ሆኖም በአንዳንድ ስነ መለኮታዊ ዕውቀቱ ከኔ መለየቱ አልቀረም። ስለዚህም ዘወትር እሳት በላያችን ላይ እንዲወርድብን ይጸልያል። ይህ ጸሎት ለእኔ ስለማይስማማኝ ዘወትር በመቃወም ጌታ ሆይ ስለ መልካምነትህ ብለ እሳት በላያችን ላይ አታውርድ በማለት እኔ ደግሞ በበኩሌ ቀስ ብዬ ጸልያለሁ። እሳት እንደምትመለከቱት የሚያሳየው ፍርድን ነው ወገኖቼ። የእሳት ሥራ ማጋየት ነው። ከዚህ የሚገኝ ትርፍም የለም። መንፈስ ቅዱስ ወዳጆቼ በባለ 50 ቀን በወረደ ጊዜ እሳት የመሰለ ነገር ተመለከቱ እንጂ የምናውቀውን እሳት አላዩም። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል ቁጥር 4። ይህ ጥቅስ የሚያመለክተን ሁሉም በመንፈስ ቅዱስ መሞላታቸውን ነው። ይህም ተስፋ ጌታ ኢየሱስ አስቀድሞ የተናገረው ነበር። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ብሎ የሰጠውን ተስፋ ነበር የፈጸመው። ሐዋርያት ሥራ ምዕራፍ 1 ከቁጥር 4 እስከ 5 ያለውን ስፍራ መመልከት ይቻላል። ሐዋርያት ሥራ ምዕራፍ 1 ከቁጥር 4 እስከ 5 ያለውን ልብ ይሏል። ሌላ የምናየው እውነትና ማስረጃ እነዚህ ሰዎች በመንፈስ ቅዱስ ከተሞሉ በኋላ ሌሎች የመንፈስ ቅዱስ አገልግሎቶች በተግባር መገለጻቸውን ነው። የመንፈስ ቅዱስ አገልግሎት በአማኙ ሕይወት ውስጥ በዚህ ቅደም ተከተል ነበር የሠራው። በመጀመሪያ ዳግም ይወለዳሉ። ሰው ለመዳን የግዴታ ዳግመኛ መወለድ አለበት። ኢየሱስም መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይላል። ዮሐንስ ምዕራፍ 3 ቁጥር 5ን አስታውሱ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5። ሁለተኛው ደግሞ በእግዚአብሔር መንፈስ መኖር አለበት። የመጀመሪያው ዳግም መወለድ አለበት አንድ ሰው፣ ከዚያ በኋላ ደግሞ በእግዚአብሔር መንፈስ መኖር አለበት። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም የሚለውን ቃሉን ደግሞ ሮሜ ምዕራፍ 8 ቁጥር 9 ከእግዚአብሔር ጋር ዘላለማዊ ህብረት እንዲኖረው በመንፈስ ቅዱስ መታተም አለበት አንድ ሰው። እናንተም ደግሞ የእውነትን ቃል ይሁን የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ እርሱም የርስታችን መያዣ ነው። ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል ይላል። ኤፌሶን ምዕራፍ 1 ከቁጥር 13 እስከ 14 ያለውን ስፍራ መመልከት ይቻላል። አድማጮቼ የእግዚአብሔርን መንፈስ ማሳዘን ይቻላል፣ ነገር ግን አሳዝነን ከውስጣችን ማስወጣት አንችልም። ኢየሱስ የሚበጅበት ቀን እስከሚደርስ ድረስ በመንፈሱ አትሞናል። የመንፈስ ቅዱስን ማህተም ለመቀበል እኛ እንድንጠይቅ አልተነገረንም። ይህ ካመን በኋላ በራሱ በእግዚአብሔር የሚከናወን ድርጊት ነው። በኢየሱስ ክርስቶስ ላይ ያለን እምነት ሙሉ በሙሉ ስጋችንን የሚበጅበት ቀን እስኪመጣ ድረስ ይጠብቀናል። አራተኛው ደግሞ በመንፈስ ቅዱስ መጠመቅ ያስፈልጋል። አንደማኝ ወደ ጌታ ከመጣ በኋላ በመንፈስ ቅዱስ መጠመቅ ያስፈልጋል። ይህ በመጥምቁ ዮሐንስ የተነገረና በጌታችን ኢየሱስ ክርስቶስ የተረጋገጠ ነው። ሉቃስ ምዕራፍ 3 ቁጥር 16ን ተመልከቱ። ለጥናቶቻችሁ ያመቻችሁ ዘንድ የሐዋርያት ሥራ ምዕራፍ 1 ቁጥር 5ንም ተመልከቱ። ሐዋርያት ምዕራፍ 1 ቁጥር 5 በክርስቶስ አካል ውስጥ ካስቀመጠን በኋላ ጥምቀቱ ይከናወናል። ይህ የቤተ ክርስቲያንን ጅማሬ ያሳየ ነበር። ከዚያን ጊዜ ጀምሮ በክርስቶስ ኢየሱስ የሆኑ ሁሉም አማኞች በመንፈስ ቅዱስ ጥምቀት አማካኝነት ወደ ክርስቶስ አካል ተጨምረዋል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13ን ተመልከቱ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13ን ልብ ይሏል። በዚህ በባለ 50 ቀን ወገኖቼ የመንፈስ ቅዱስ ሙላት መከናወን የሚያሳየው የመንፈስ ቅዱስ አገልግሎቶች መፈጸምን ነው። በሁሉም መንፈስ ቅዱስ ሞላባቸው ይላል። መንፈስ ቅዱስ መሞላት ያስፈልገበት ምክንያት ለአገልግሎት ነው። የባለ 50 ቀን ልምምድ የመጣው ከመንፈስ ቅዱስ ሙላት የተነሳ እንጂ ከመንፈስ ቅዱስ ጥምቀት የተነሳ አይደለም። አስተዋላችሁ? የባለ 50 ቀን ልምምድ የመጣው ከመንፈስ ቅዱስ ሙላት የተነሳ እንጂ ከመንፈስ ቅዱስ ጥምቀት የተነሳ አይደለም። ዛሬም ልክ እንደዚሁ ነው። የመንፈስ ቅዱስ ሙላት የሚያስፈልገው ለአገልግሎት ነው። ይህ ብቻ ነው መንፈስ ቅዱስ ሊያደርገው ለፈለገው ነገር ማድረጊያው መንገዱ። ከዚያ ውጪ እንድናደርግ አልታዘዝንም። የታዘዝነው ነገር ቢኖር በመንፈስ ቅዱስ እንድንሞላ ብቻ ነው። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 18 ላይ። እዚህ ላይ ልብ ልትሉት የምትችሉት ነገር ከባለ 50 በፊት አማኞችን የመንፈስ ቅዱስን ሙላት መፈለጋቸውን ነው። እነዚህ ሁሉ በአንድ ልብ ሆነው ለጸሎት ይተጉ ነበር የሚለውን ቃሉን በሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ እናገኛለን። ሐዋርያት ሥራ ምዕራፍ 1 ቁጥር 14 ስለምን ነበር ይተጉ የነበረው? ጌታ ኢየሱስ ክርስቶስ ወደ እነርሱ ስለሚልከውና ስለሰጣቸው የመንፈስ ቅዱስ መውረድ ተስፋ ነበር። የመንፈስ ቅዱስ ጥምቀት ለኛ የተሰጠ ተስፋ አይደለም፣ ልምምድም አይደለም። ይህ ጥምቀት በክርስቶስ ኢየሱስ በእግዚአብሔር መንፈስ ለሚኖር አማኝ የሚሰጥ ነው። ይህንንም የሚያደርገውና የሚያከናውነው ራሱ እግዚአብሔር ብቻ ነው ወገኖቼ። ይህ አማኝ ለቤዛ ቀን ታትሞ የተጠበቀ በቤተ ክርስቲያን ውስጥ የሚገኝ በክርስቶስ አካል ውስጥ የሚኖርና በመንፈስ ቅዱስ የተጠመቀ ነው። የመንፈስ ቅዱስ ሙላት የሚጠመቀው ግን ለማገልገል ነው። ይህንንም ዘወትር እንድናደርገው ታዘናል። በመንፈስ ቅዱስ እንደተሞሉ መንፈስ የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ቁጥር 4ን ተመልከቱ ከፍ ብላችሁ። እነዚህ ልሳኖች የማይታወቁ ልሳኖች አልነበሩም። በወቅቱ በሮማን ግዛት በሙሉ በአይሁዳውያን ይነገሩ የነበሩ ቋንቋዎች ነበሩ። እነዚህ አማኞች ከመላው የሮማውያን ግዛት የባለ 50ን ቀን ሊያከብሩ ወደ ኢየሩሳሌም መጥተው ነበር። አስተውሉ ወዳጆቼ፣ ሁሉም ወንድ አይሁዳውያን ወደ ኢየሩሳሌም መጥተው በዓሉን እንዲያከብሩ እንደሚጠየቁ፣ በዚህም ምክንያት ሁሉም በኢየሩሳሌም ነበሩ። ብዙዎችም የዕብራውያንን ቋንቋ መናገር አይችሉም። ይህ ያልተለመደ አይደለም። የአይሁዳውያንን ቋንቋ መናገር የማይችሉ ብዙ ይሁዲዎች ዛሬም እንኳ በአገራችን አሉ። ይህ ቋንቋ ለብዙ ዓመታት ስላልተነገረ የሞተ ቋንቋ ሆኗል። ዛሬ ግን በእስራኤል ውስጥ እንደገና አንሰራርቶ መነገር ጀምሯል። አሁን ወገኖቼ ሆይ የባለ 50 ቀን እንደገና አይደገም። በታሪክ ውስጥ አንድ ጊዜ የተፈጸመና የተከናወነ ድርጊት ነው። ቤተልሔምንና የክርስቶስ መወለድን እንደምናስበውና እንደምንደግመው እንደገና በዓል ዛሬ ልናስበው ወይም ልንደግመው አንችልም። ወገኖች ሆይ ዛሬ ያንን ጊዜ ደግመን መፍጠርም ሆነ ማድረግ አንችልም። መንፈስ ቅዱስ አንድ ጊዜ በበዓል አምሳ ቀን መጥቷል። ዛሬ ተመልሶ እንዲመጣ ማነሳሳትም ሆነ መለመን አያስፈልግም። አሁን እርሱ ያለው እዚሁ ነው። የእግዚአብሔር መንፈስ ዛሬ የሚገኘው በምድር ነው። ወገኖቼ መንፈስ ቅዱስ ከወረደ በኋላ ምን እንደሚያደርግ በሚገባ ነግሮናል። እርሱ ያከብረኛል፣ ለኔ ካለኝ ወስዶ ይነግራችኋልና ይላል ዮሐንስ 16 ቁጥር 14ን ተመልከቱ። እርሱ ከክርስቶስ ኢየሱስ የወሰደውን ሊያሳየንና ሊያስታውቀን እዚህ ነው ያለው። ስለ ክርስቶስ ነገር ማውራት ካስፈለገን የእግዚአብሔር መንፈስ ሊሰራ ያለው ነገር ይኖራል። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። እነዚህ ሐዋርያት የገሊላ ሰዎች ነበሩ። ሌሎች ቋንቋዎችን መናገር አይችሉም ነበር፣ ነገር ግን አሁን መናገር ጀመሩ። መንፈስም እንደሰጣቸው መጠን ይናገሩ ጀመር። ቁጥር 5ን አለፍ ብላችሁ ተመልከቱ። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር ይላል። በበዓለ 50 ምክንያት ከብዙ ስፍራዎች ተሰባስበው መጥተው ነበር። በኢየሩሳሌም የመገኘታቸው ምክንያት ይህ ነበር። ቁጥር 6ን ተመልከቱ። ከዚህ ኃይለኛ ድምጽ የተነሳ ሕዝብ ሁሉ ተሰባሰቡ። እንደዚህ አይነት ድምጽ ከዚህ በፊት በኢየሩሳሌም ተሰምቶ አይታወቅም ነበር። ስለዚህም በመሯሯጥ ደቀ መዛሙርቱ ወደሚገኙበት ቦታ ተሰባሰቡ። በዚያም 120 አማኞች ምናልባት ሳይኖሩ አልቀሩም። ስፍራውም ቤተ መቅደሱ የሚገኝበት አካባቢ ነበር። የተሰባሰቡት ሰዎች በሙሉ የራሳቸውን ቋንቋና በአካባቢያቸው የሚነገረውን የቋንቋ ለዛ ማዳመጥ ጀመሩ። ሁሉም ሰው በራሱ ቋንቋ ውስጥ ያለውን የቋንቋ ዘይቤ ሳይቀር እንኳን ይሰማ ነበር። እነዚህ ሰዎች የተናገሩት በማይታወቅ ቋንቋ አልነበረም። ሲናገሩት የነበረው ቋንቋ ግን የተሰበሰበውን ሕዝብ ቋንቋ ነበር። አሁን ልገልጸው ወደምፈልገው ወደ ሌላ አስተያየት ልወስዳችሁ ፈልጋለሁ። አንዳንድ የመጽሐፍ ቅዱስ አዋቂዎች የሚያምኑት ሐዋርያት በአጠቃላይ በተለያየ ቋንቋ እንዳልተናገሩ አድርገው ነው። ይህም ሲብራራ ሐዋርያት የተናገሩት በአንድ ቋንቋ ነው። እርሱም በገሊላውያን ያነጋገር ፈሊጥና ቋንቋ ነው። ነገር ግን ተአምር የሆነው በሚሰሙት ላይ ነው። ምክንያቱም ሁሉም ሰው የራሱን ቋንቋ ይሰማ ነበር ይላልና ብለው አስተያየት ይሰጣሉ። በተናጋሪዎችና በአድማጮች መካከል ተአምር ተፈጥሮ የቋንቋን ልዩነት ሰብሮት ይሆንን? ይህንን አስመልክቶ ከሐዋርያት ሥራ ምዕራፍ 2 ከቁጥር 7 እስከ 11 ያለውን ስፍራ ተመልከቱ። የሐዋርያት ሥራ ምዕራፍ 2 ከቁጥር 7 እስከ 11 ያለውን ስፍራ ይመለከቷል። ወዳጆቼ በዚህ አይነት ሁሉም የራሱን ቋንቋ ይሰማ ነበር። እስቲ ቁጥር 12ን እንመልከት። ሁሉም አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። የሆነው ሁሉ ወዳጆቼ አስደንቋቸው ነበር። ምን እየተደረገ እንዳለ እንኳን ሊገባቸው አልቻለም። ቁጥር 13ን ተመልከቱ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። የሚያስገርም መጥተው የሚመለከቱት ሁሉ ጣፋጭና የሚያሰክር የወይን ጠጅ እንደጠጡ አድርጎ ቆጠሯቸው። ጳውሎስ መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩ የሚለውን አስተውሉ። ኤፌሶን ምዕራፍ 5 ቁጥር 18ን ተመልከቱ። የጠጣ ወይም የሰከረ ሰው ብዙ ኃይል ያለው እንደሚመስል አስተውላችኋልን? ብዙ ከመለፍለፍ ውጪ ሌላ ኃይል የለውም። ምናልባት ዛሬ ብዙዎቻችን የመንፈስ ቅዱስ ሙላትን የምንፈልገው ብዙ ለመለፍለፍ እንጂ በሌላ ባልታወቀ ቋንቋ ለመናገር አይደለም። ነገር ግን መፈለግ ያለብን ወንጌልን ለሌሎች ለማድረስ መሆን አለበት። ዛሬ በልሳን የመናገር እንቅስቃሴ የሚያስፈልገው ለዚህ ጉዳይ ነው። የበዓለ ሃምሳ ቀን ምን አይነት ቀን ነበር? ይህ ቀን መንፈስ ቅዱስ አማኞችን በመጥራት ቤተ ክርስቲያንን የመሰረተበት ቀን ነበር። ከበዓለ ሃምሳ ቀን በፊት ቤተ ክርስቲያን አልነበረችም። ከበዓለ ሃምሳ ቀን በኋላ ግን ቤተ ክርስቲያን ነበረች። ልክ የበኩራት በዓል ካለፈ ከሃምሳ ቀን በኋላ የሃምሳኛው ቀን መታሰቢያ በዓል እንደሚሆን ሁሉ ኢየሱስ ከሞት ከተነሳ ከሃምሳ አንድ ቀን በኋላ መንፈስ ቅዱስ በአማኞች ላይ በመውረድና መንፈሱን በመሙላት ቤተ ክርስቲያንን መሰረተ። አሁን ስምዖን ጴጥሮስ በመንፈስ በመሞላት የወይን ጠጅ ጠጥተዋል በማለት ለሚያሾፉት ሰዎች መልስ ሊሰጥ ተነሳ። በቤተ ክርስቲያን ዕድሜ ውስጥ የመጀመሪያው ስብከት በጴጥሮስ እንደተደረገ ከዚህ ቀጥለን እንመለከታለን። ሐዋርያት ሥራ ምዕራፍ 2 ከቁጥር 14 እስከ 15 ያለውን ተመልከቱ። ሐዋርያት ሥራ ምዕራፍ 2 ከቁጥር 14 እስከ 15 ነገር ግን ጴጥሮስ ከ11ዱ ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደ መሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ ሦስተኛ ሰዓት ነውና አላቸው። ይገርመኛል፣ ጴጥሮስ አንድ ጊዜ ፈሪ የነበረ ሰው ዛሬ በመንፈስ ቅዱስ ሲሞላ በድፍረት ልቡ ተነሳስቶ ስለ ጌታ መመስከር ጀመረ። አስገርምም፣ አሁን ጴጥሮስ በመንፈስ ቅዱስ ኃይል ተሞልቶ ንግግር ባደረገበት ወቅት የተሰበሰበው ሕዝብ እነማን እንደሆኑ አስቡ። እነዚህ በኢየሩሳሌም የተሰበሰቡ ሰዎች የይሁዳ ሰዎች ነበሩ። በዚያን ወቅት ኢየሩሳሌም ፈጽሞ የአይሁድ ከተማ ነበረች። የቄሳርና የሰራዊቱ ዋና መናኸሪያ የነበረው ኢየሩሳሌም ሳትሆን ቄሳርያ የምትባለው ስፍራ ነበረች። በጥንቲቷ ቤተ ክርስቲያን ውስጥም የነበሩ ታማኞች 100% አይሁዶች ነበሩ። የተሰባሰቡትም ከመላው እስራኤል ነው። በዚህ ላይ ልንገነዘበው የሚገባን ቤተ ክርስቲያን በኢየሩሳሌም እንደተመሰረተች ወደ ይሁዳ፣ ሰማርያና በመላው ዓለም እንደተስፋፋች ነው። ይህ ነበር ከዚያን ጊዜ ጀምሮ እስከ ዛሬ ድረስ የተከናወነው የቤተ ክርስቲያን እንቅስቃሴ። በብሉይ ኪዳን ዘመን በዓለም የሚኖሩ ሁሉ ለአምልኮ የሚሰባሰቡት በኢየሩሳሌም ነበር። እንግዲህ ደቀ መዛሙርት ከዚህ ከኢየሩሳሌም ተነስተው ነው ወደ መላው ዓለም የክርስቶስን የምሥራች ወንጌል ይዘው እንዲሄዱ የታዘዙት። ጴጥሮስ ለሚያፌዙትና ለሚሳለቁት ሰዎች ይህ ስካር አይደለም፣ ምክንያቱም ሰዓታችሁን ተመልከቱ፣ በዚህ ሰዓት አይጠጣም በማለት ይነግራቸው ነበር። በዚያን ወቅት በዚያ ሰዓት ሰዎች የሚያሰክር ነገር አይጠጡም ነበር። ጴጥሮስ ወገኖቼ ሰዎቹ ለሚናገሩት አልባሌ ንግግር ከራሳቸው መጽሐፍ ጠቅሶ ይናገራቸው ጀመር። በቁጥር 16 ላይ እንደምንመለከተው ነገር ግን ይህ በነቢዩ በኢዩኤል የተባለው ነው ብሎ ሲናገራቸው እንመለከታለን። ይህንን መልስ የሰጣቸው ጴጥሮስ ለሚቀልዱትና ለሚያሾፉት ኢየሱስንም ክርስቶስ እንዳልሆነ አድርጎ ለተቀበሉት ለማያምኑት ሰዎች ነበር። ጴጥሮስ ለነዚህ ሰዎች ሲናገር በኢዩኤል የተነገረው የትንቢት ቃል ተፈጸመ ሳይሆን ያላቸው ለምን ይህ ነገር ለእናንተ አዲስ ይሆናል ነበር ያላቸው። ስለዚህ ነገር የተነገረ ትንቢት ቃል አለ ነበር ያላቸው። በንግግሩም የኢዩኤልን ትንቢት ቃል ጠቅሶ ይነግራቸው ጀመረ። ይህንንም በሐዋርያት ሥራ ምዕራፍ 2 ከቁጥር 17 እስከ 1 ባለው ስፍራ ላይ ታገኛላችሁ። ስምዖን ጴጥሮስ ወዳጆቼ ለሚያሾፉትና ለሚያላግጡት ሰዎች የጠቀሰው ክፍል ይህንን ነበር። የእግዚአብሔር መንፈስ በሰዎች ላይ መውረዱና በመንፈሱ መሙላቱ ለነሱ አዲስ አልነበረም። ኢዩኤል አስቀድሞ የተነበየው ቃል እየሆነ እየተፈጸመም ነበር ነው ያላቸው። እግዚአብሔር ስለዚህ ድንቅ አሰራሩ እየተመሰገነ ይሁን። እንግዲህ የተከበራችሁ አድማጮች የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ ደህና ደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።